ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ግንቦት 8 2012 ዓመተ ምህረት ዝግጅታችን ጀመረ። የምርጫ መራዘም ጉዳይ የተለያዩ አስተያየቶችን ሲያስተናግድ ይሰማል።
እቺ ሽግግር መንግስት የሚለው በመንግስታዊ መሰረት የሌለው ነው። በመንግስታዊ መሰረት የሌለው ብዙ ነገሮችን ይዞ መጥቶ የዜና ሀገር መሰረትን ያናጋ ይሆናል።
አንዳንዱን በልቶ ከጋራ ጠላት በኋላ ያለችውን ሀገር የማለዝ የመቀራመት ነገር ውስጥ ነው የገቡ።
በአንድ ጊዜ መለዋወጡ ችግር ስለሚፈጥር መጀመሪያው ነው የእኛ አቋም የብሔራዊ አንድነት መንግስት ነው እስከ ምርጫ ድረስ የነበረው። አሁንም ቢሆን እሱ ይሻላል ብለን ነው የምንገምተው።
የኢትዮጵያ የፖለቲካ መሪዎችና ምሁራን ከዜናው ቀጥሎ ይዘናቸዋል። ፕሮዲውሰሩ ንጉሱ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ጽዮን ግርማ ነኝ። በኮሮና ቫይረስ ምክንያት በመላው ዓለም 300 ሺህ ሰዎች ህይወታቸውን አጥተዋል። 4.5 ሚሊዮን ሰዎች ደግሞ በቫይረሱ ተይዘዋል። ዩናይትድ ስቴትስ፣ ብሪታንያና ሩሲያ በተከታታይ በከፍተኛ ሁኔታ በኮሮና ቫይረስ የተያዙ ሰዎችን ቁጥር አስመዝግበዋል። በዩናይትድ ስቴትስ 1.5 ሚሊዮን ሰዎች፣ ሩሲያ በቫይረሱ የተያዙ ሰዎችን ቁጥር ደብቃለች። 83 ሺህ ሰዎች በቫይረሱ መያዛቸው ታውቋል። በሌላ በኩል አርብ ዕለት የወጣ አዲስ የዓለም የጤና ድርጅት ጥናት ኮሮና ቫይረስን ለማጥፋት አፋጣኝ እርምጃ የማይወሰድ ከሆነ ማለትም 250 ሚሊዮን ከፍ ሊል እንደሚችል ተጠቁሟል። 150 ሺህ አፍሪካውያንን ደግሞ ህይወታቸውን ሊያሳጣቸው እንደሚችል በጥናቱ ላይ ተቀምጧል። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 306 ደርሷል። ከነዚህ ውስጥም እስካሁን የአምስቱ ህይወት ሲያልፍ 113 ሰዎች ከበሽታው አገግመዋል። በጤና ሚኒስቴር መረጃ መሰረት አሁን በቫይረሱ ተይዘው በለይቶ ማቆያ ሕክምና ውስጥ የሚገኙ 186 ሰዎች ናቸው። ሁለት ሰዎች ደግሞ ወደ ሀገራቸው ተሸኝተዋል። ባለፉት 24 ሰዓታት ውስጥ የተደረገውን የ4044 ሰዎች የላብራቶሪ ምርመራ ውጤት መሰረት አድርጎ ይፋ በተደረገው መረጃ መሰረትም 14 ቫይረሱ ተገኝቶባቸዋል። ከነዚህ ውስጥ ሁለቱ ሰዎች ከአዲስ አበባ፣ ሁለቱ ከኦሮሚያ ግንጪ፣ 3 ሰዎች ከትግራይ ክልል ማይካድራና ሰቲት ሁመራ፣ 1 ሰው ከአማራ ክልል መተማ ለይቶ ማቆያ፣ እንዲሁም 11 ሰዎች ደግሞ ከሶማሌ ክልል ጅጅጋ ለይቶ ማቆያ የተገኙ ናቸው። ከነዚህ ውስጥ 15ቱ ሰዎች የውጭ አገር ታሪክ ያላቸው ሲሆኑ ሁለቱ ግለሰቦች በቫይረሱ ከተያዘ ሰው ጋር ንክኪ ያላቸው፣ ቀሪዎቹ ሁለቱ ደግሞ ምንም አይነት የጉዞ ታሪክም ሆነ ንክኪ የሌላቸው መሆኑን የኢትዮጵያ የጤና ሚኒስቴር ዛሬ ከሰዓት በኋላ በፌስቡክ ገጹ ላይ ባወጣው መረጃ አስታውቋል። በኢትዮጵያ በአጠቃላይ እስካሁን ምርመራ የተደረገላቸው ሰዎች ቁጥር 53,029 ነው። የኤርትራ የጤና ሚኒስቴር ባወጣው መግለጫ በኤርትራ በኮሮና ቫይረስ ተይዘው የነበሩ 39 ሰዎች ሙሉ ለሙሉ ከቫይረሱ ማገገማቸውን አስታውቋል። ኬንያ የኮሮና ቫይረስ ስርጭትን ለመክታት ከታንዛኒያና ከሶማሊያ ጋር የሚያዋስናትን ድንበር ከዛሬ ሌሊት ጀምሮ ለ30 ቀናት ዝግ እንደምታደርግ አስታወቀች። የኬንያ ፕሬዝዳንት ኡሁሩ ኬንያታ ለሀገር ውስጥ የቴሌቪዥን ጣቢያ እንደተናገሩት ከድንበሩ መዘጋት በተጨማሪም ቤት ውስጥ የመቆየት ውሳኔውን ለ21 ቀናት መራዘሙን ይፋ አድርገዋል። ኡሁሩ አያይዘው አስፈላጊ እቃዎችን በካርጎ የሚያጓጉዙ አሽከርካሪዎችም ከኮሮና ቫይረስ ነጻ ከሆኑ ብቻ እንዲገቡ እንዲፈቀድላቸው አዘዋል። ሩዋንዳ ውስጥ በመቶ ሺዎች የሚቆጠሩ ሰዎች በዘራቸው ምክንያት በአሰቃቂ ሁኔታ እንዲጨፈጨፉ በገንዘባቸው ሲያግዙ ነበር በሚል ተከሰው ለ26 ዓመታት ሲፈለጉ የቆዩት ፌሊሲዮን ካቡጋን ፖሊስ በቁጥጥር ስር እንደዋላቸው የፈረንሳይ ፍትህ ሚኒስቴር አስተዋቀ። የ84 አመቱ ፌሊሲዮን ካቡጋ እንደ አውሮፓውያን አቆጣጠር በ1994 ዓመተ ምህረት ሩዋንዳ ውስጥ በሁቲ አክራሪዎች 800 ሺህ ሰዎች በአሰቃቂ ሁኔታ የዘር ጭፍጨፋ ሲፈጸምባቸው ፌሊሲዮን ለጽንፈኞቹ ሁቲዎች የገንዘብ ድጋፍ ያደርጉ ነበር በሚል ክስ ተመስርቶባቸው ሲፈለጉ የቆዩ ናቸው። የፈረንሳይ ፖሊስም ዛሬ ማንነታቸውን ደብቀው ይኖሩበት ከነበረው ፈረንሳይ ውስጥ ከመትከኝ አዝኒየርስ ሱርሴን ከተባለች ቦታ በቁጥጥር ስር አውሏቸዋል። ካቡጋ በወቅቱ ለጽንፈኞች ድጋፍ ከመስጠት በተጨማሪ የሰው ልጆችን በዘግናኝ ሁኔታ ህይወታቸውን የሚያሳጡበትን እንደ ጦር መሳሪያ የሚጠቀሙበትን እንጨትና ስለታማ የርሻ መሳሪያዎችን በማቅረብ ወንጀል በሄግ ፍርድ ቤት በከፍተኛ የሰው ልጆችን ዘር የማጥፋት ክስ ተመስርቶባቸው ሲፈለጉ የነበሩ ሰው ናቸው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የውጭ ጉዳይ መስሪያ ቤት ዋና መርማሪ ጀነራል ስቲቭ ሊንከን ትላንት አርብ ምሽት ከስራ አባረሩ። የዶናልድ ትራምፕ አስተዳደር የሚፈጽማቸውን ከህግ ያፈነገጡ ተግባራትን ህግ ፊት ለማጋለጥ የሚተጉ ሰዎች በዶናልድ ትራምፕ እየተባረሩ ናቸው። ከየካቲት ጀምሮ ስቲቭ ሶስተኛው ተባራሪ ሰው ናቸው በሚል የትራምፕ ውሳኔ ትችት ቀርቦበታል። ትራምፕ ትላንት ምሽት ለአፈ ጉባኤዋ ናንሲ ፔሎሲ በጻፉት ደብዳቤ ዋና መርማሪ ጀነራል ስቲቭ ሊንከን ላይ ያላቸውን በራስ መተማመን መቀነሱን ጠቅሰዋል። ናንሲ ፔሎሲ በበኩላቸው ስቲቭ ይህ እርምጃ የተወሰደባቸው ለህገ መንግስቱ ያላቸውን ታማኝነት በማሳየታቸውና ለአሜሪካ ህዝብና ለሀገር ደህንነት በጽናት በመቆማቸው ነው ብለዋል። አድማጮች፣ ዜናው በዚህ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ግንቦት 8 2012 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም ጅቡቲ የሚኖሩ ኢትዮጵያውያን የሥራ ፈቃድ ለማግኘት ብዙ ደጅ እንደሚጠኑ ይናገራሉ።
በገንዘባልም ከሄደው በየርክበቱ የሻይ እየተሰጠ የጉርሻ ያጎረስም በቀን ከሄደው በጣም አስቸጋሪ ነው። በቃ አሁን የተለመደ መደበኛ ኒው ኖርማል ሆኗል። ህጋዊ የሆነ ህገወጥ አካሄድ ማለት ነው።
በጅቡቲ በኩል የኢትዮጵያን ወጪና ገቢ ንግድ የሚያጓጉዙ ማህበራትም በትራንስፖርት ሚኒስቴር ላይ ቅሬታ አላቸው። ዘገባ ይዘናል። አሁን ወደ መጀመሪያው ዝግጅት እናልፋለን። የምርጫ ጊዜ መተላለፍና የተነሳው ንግግር ኮቪድ-19 የምርጫ መርሃ ግብራቸውን እንዲቀይሩ ካስገደዳቸው ሀገሮች መካከል በላቲን አሜሪካ ቦሊቪያ፣ ቺሌና ቬኔዙዌላ፣ በአውሮፓ ፈረንሳይ፣ ኢጣሊያ፣ እንግሊዝና ሩሲያ፣ በእስያ ፊሊፒንስ፣ በመካከለኛው ምስራቅ ሶሪያ፣ በአፍሪካ ኢትዮጵያ ይጠቀሳሉ። እስካሁን ላለው ጊዜ የምርጫ መራዘም ጉዳይ በየሀገሩ የተለያዩ አስተያየቶችን ሲያስተናግድ ይሰማል፣ ኢትዮጵያን ጨምሮ። ደሴ ያለው ሪፖርተራችን መስፍን አራጌ የተለያዩ የፖለቲካ ምሁራንና መሪዎችን አነጋግሯል።
ለሀገርና ለሕዝብ ደህንነት ሲባል ምርጫውን ማራዘም በአንደኛው ወገን የሚቀነቀን ነው። የለም ምርጫውን አለማካሄድ ሕገ መንግስታዊ ጥሰት ነው የሚል ሌላ ወገን ደግሞ ሌላ ጽንፍ ላይ ቆመዋል። ዓለም አቀፉ ስጋት እስኪወገድ አሁን ያለው መንግስት ሀገሪቱን በማስተዳደር ይቀጥል ሲል የተወሰነው ወገን በአማራጭነት ያቀርባል። ሀገሪቱ ውስጥ የሽግግር መንግስት መቋቋም አለበት የሚለው ደግሞ የመንግስትን መቀጠል አጠንክሮ ይቃወማል። እኒህ የተራራቁ ምልከታና አቋሞች በፖለቲካ ልሂቃን አይን እንዴት ይታያሉ? የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበርና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከፍተኛ አመራር ፕሮፌሰር በየነ ጴጥሮስ
ያለነው በሕገ መንግስታዊ ፍራት ማቀፍ ውስጥ ነው። ሕገ መንግስቱ ችግር የለበትም ማለት አይደለም። ሕገ መንግስቱ ከተጠረጸበት ከ87 ከዛው ነው ሕገ መንግስቱ ችግር አለው ይላል ማለት ነው። ያም ሆኖ የሚበጀውን ከዛ ውስጥ እየተቀበልን በሕገ መንግስታዊ ፍራት ውስጥ ለመንቀሳቀስ ነው። ሁላችንም ይሄንን ተቀበልን ነው ያለነው። እና እቺ ሽግግር መንግስት የሚለው መንግስታዊ መሰረት የሌለው ነው። መንግስታዊ መሰረት የሌሉ ብዙ ነገሮችን ይዞ መጥቶ የዚህን ሀገር መሰረትን ያናጋ ይሆናል። ከዚህ ሁላችንንም እንደው ምገዛን በመንግስታዊ ድንጋጌ ባለው ውስጥ እየተንቀሳቀስን ቆይተን የሁላችን ተቀባይነት ያለው ምርጫ እስከሚካሄድ ድረስ መታገዝና የሀገራችንን ህልውና አስከብረን መቆየት አላስፈላጊ የሆነ የፖለቲካ ፓርቲዎች ወዲያና ወዲህ መሳሳት ቁጫ ውስጥ መግባትም አስፈላጊ አይደለም። ትግስት ልኖረን ይገባል።
የአፋር ህዝብ ፍትሐዊ ዴሞክራሲያዊ ፓርቲ ሊቀመንበርና የመድረኩ አባል መሐመድ ዳውድም በሽግግር መንግስቱ ምስረታ ዙሪያ ተቃውሟቸውን ያሰማሉ።
የሽግግር መንግስት ይቋቋም የሚሉ ጽንፎች በግለሰብ የሆኑ በድርጅት ወኪሎ ይሁኑ ይህንን ሀሳብ የሚያራምዱ ኃይሎች ይኖራሉ። ነገር ግን አፋር ህዝብ እንደ አካባቢ ሁኔታ በምንመለከት ይቋቋም የሚሉት ሽግግር መንግስት ምን አይነት እንደሆነ ግራ የሚያጋባ ይመስላል። ምክንያቱም ከመቶ በላይ ፓርቲዎች ባሉበት ሀገር ይህ ብቻ አይደለም። በአንድ በኩል አንዱ ከአንዱ ሀሳብ የማይስማማበት ወይም የማይጋርበት ሁኔታ እየታየ፣ በሌላ በኩል ደግሞ በህዳሴ ግድብ ምክንያት ግብጽ ሉዓላዊ ሀገር የሆነች ኢትዮጵያን እያስፈራራች ባለበት ወቅት ሀገሪቱ የባሰ የፖለቲካ ቀውስ ውስጥ እንድትገባ የሚያድርግ በመሆኑ በዚህ አንጻር ሲታይ ይቋቋም የሚሉት የሽግግር መንግስት የግለሰቦች የስልጣን ስሜት ካልሆነ በስተቀር ለሀገሪቱ አንድ የሚፈይደው ነገር አለ አይመስለኝም። ደግሞ ጤናማ ሊሆን አይችልም።
በኢትዮጵያ የፖለቲካ ትግልና ሀገረ መንግስት ምስረታ ላይ ከሚስተዋሉ ጉድለቶች አንዱ ሲሉ ሀሳባቸውን ያጋሩን በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት የዶክትሬት ዲግሪ እጩ የሆኑት አውግቸው አማረ ናቸው። እሳቸው እንደሚሉት በኢትዮጵያ ታሪክ የጋራ ምልከታና አቋም ሳይኖራቸው የጋራ ጠላትን ለመጣል ያበሩ አካላት የጋራ ሀገራቸው ላይ የማይሽር ጠባሳ ጥለዋል።
አንዱ አንዱን በልቶ ውስጥ ነው የገቡ። ከዛም ነው ብዙ የጠፋ ትውልድ ያለን። የጋራ ጠላት ብቻ ሳይሆን ከጋራ ጠላት በኋላ የምትመጣውን ኢትዮጵያ አስቀድሞ ያለማለም፣ ያንን ለማለም የሚያስችል ደግሞ ተቋም አለመገንባት ነው ትልቁ ጥፋት ሲያደርሱብን የነበሩ የሚል ግምገማ ነው ያለኝ። ተመሳሳይ ጥፋት እንዳንገባ የሽግግር መንግስት ያስፈልጋል ካለ ወዴት ነው የምንሻገሩ የሚለው ፕላትፎርም ያስፈልገናል። ለዛ ፕላትፎርም ደግሞ ዋናው እና መነሻው ነጥብ ሀገራዊ መግባባት፣ ያን ማድረግ አልቻለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ በኋላ ብዙ ምሁራን ሲጎተጉቱት የነበረው ሀገራዊ መግባባት፣ ጠቅላይ ሚኒስትር ቢሮ አንዳንድ ሙከራዎች ነበሩ፣ ልሂቃንን የማሰባሰብ ነገር ግን ያ ተቋማዊ ሆኖ ተቋም መገንባት አልቻለም። ይሄ በሌለበት እንዴትስ ብለን ነው ልንሻገር የምንችለው? ከተሻገርንስ ምንድን ነው የምናደርጋት? የኢትዮጵያን አንድነትንና የማንነት ፖለቲካን በሚያንቀሳቀሱ ኃይሎች መሀል ያለው መካረት ጫፍ በነካበት ሰዓት እና ድንገት ኮሮና መጥቶ አረግ ደግሞ ግማሽ መቶ ዓመት የሆናቸው ጥያቄዎች ስለሆኑ በየዋህነት ድንገት ይፈናሉ ብሎ ማሰብ በጣም ስህተት ነው።
ሌላው ቀርቶ የአንድ የፖለቲካ መድረክ አባላት የሆኑ የተፎካካሪ ፓርቲና ድርጅት መሪዎች በወቅታዊ ጉዳይ ላይ የተለያየ አቋም ሲያንጸባርቁ ተሰምተዋል። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርና የመድረኩ ከፍተኛ አመራር ፕሮፌሰር መራራ ጉዲናን በስልክ መስመሬ አግኝቻቸው ነበር።
የምርጫ ጋር አይቀላለም አላለ እሱ ኮሮና ያመጣው ነው። ኮሮናን በጋራ እንዲከላከልም አላለ። በዚያም ጋር የወጣውን አስቸኳይ ጊዜ አዋጅን ዛሬ አንሱ ብለን ክርክር ውስጥ አልገባንም።
ፕሮፌሰሩ የሽግግር መንግስት ሲሉ ተደምጠዋል።
ኢትዮጵያ ሁኔታ እንግዲህ ደህንነቱ፣ የመከላከያ ሰራዊቱ፣ የፖሊሱ፣ በየደረጃ ያሉት ጸጥታ አካላት ብዙ ነገሮች የአንድ ፓርቲ ናቸው። የአንድ ፓርቲ አገልጋይ ጉዳይ አስፈጻሚ ሆኖ የመንግስት መዋቅሮች የተዋቀሩበት ጊዜ ስለሆነ በአንድ ጊዜ መለዋወጡ ችግር ስለሚፈጥር መጀመሪያው ነው የእኛ አቋም ብሔራዊ አንድነት መንግስት ነው እስከ ምርጫ ድረስ የነበረው። አሁንም ቢሆን እሱ ይሻላል ብለን ነው የሚገብተው። ብሔራዊ አንድነት መንግስት ያለውን መንግስት ማስፋት ነው። ሞኖፖሊ የያዛቸውን የመንግስት ተቋማትን ሌሎችም በስምምነት የሚቆጣጠሩበት ቢያንስ መንግስት ከህግ ውጭ የሚወስዳቸውን እርምጃዎች ለመቆጣጠር በሚቻልበት ለምሳሌ ሰዎች ከህግ ውጭ ይታሰራሉ፣ ይገደላሉ፣ መሬት ዘረፋ ይካሄዳል፣ በህዝብ አንዱ ሀብት የሚንቀሳቀሱ ተቋማት በሙሉ የአንድ ፓርቲ ጉዳይ አስፈጻሚ የሆነው የሚንቀሳቀሱበት ሁኔታዎች ይበዛሉ። እነዚህ እንዴት ትቆጣጠራለን? ስለዚህ ተሳካ ዲሞክራሲያዊ ሽግግርን ለማድረግ ጥሩ የሚሆነው ብሔራዊ አንድነት
መንግስት ፈጥረ ብዙ ነገሮችን ይቀርፋል። ብሔራዊነት መንግስት ማለት አንዱ መንግስት ሌላ መተካ ሳይሆን ያለውን የመንግስት መሰረት ማስፋት ባቱንም ልምዱንም ትምህርቱንም ያላቸው ሰዎች ጭምር ገብቶበት ሀገሪቷን የተሻለ ማረጋጋትም የተሻለ የፖለቲካ አቅጣጫ ማሻዝም የተሻለ ዲሞክራሲያዊ ተቋማት ግንባታ እነዚህ ነገሮች እንዲሰራ ነበር የፈለግነው።
ለምሳሌ የንጉሱን ስራ ለመጣል ብዙ ወጣቶች የተለያዩ እምነት አመለካከት የነበራቸው ተሰባሰቡ። ግባቸው ንጉሱን መጣል ወይም ደግሞ ማስወገድ ነበር። ከዚያ በኋላ ግን በኢትዮጵያ ህዝብና በኢትዮጵያ ፖለቲካ ላይ የነበረውን ጠባሳ ከእርሶ በላይ ምስክር ሆኖ የሚናገር ያለ አይመስለኝም። እና በተለይ አሁን ያነሱትን የብሔራዊ አንድነት አስተሳሰብ ወደ መሬት ለማውረድ እስካሁን የተዘራው አስተሳሰብ ምቹ ይሆናል ወይ?
ታሪክ ራሱን ይደግማል እንደሚባለው የ66ቱ ተመልሶ እንዳይመጣ ስጋት አለ። አንተ እንዳልከው የተማሪው ንቅናቄ በቀጥታ ደግሞ ከተማሪ ንቅናቄ የተወለዱ ኢህአፓና መኢሶን በአንድ በኩል የተሰራው ስህተት እነሱም ተከፋፈሉ። ሁለተኛ ደግሞ ከጎን የመጣው ደርግ አቤተኞች የሚባሉትን ጨፍልቆ ጨፍሶ እኔ አቤተኛ እሆናለሁ ብሎ ስለማያውቀው አብዮት ወደ መምራቱ ነው ሄደው እና ውድ ዋጋ አስከፈለን።
ስለዚህ አሁን ባለው ሁኔታ ይህንን ማድረግ የሚያስችል አቅም አለን ብለው ያስባሉ? ከተፈጠረው እውነታ አንጻር ማለቴ ነው።
እኛ እየጠየቅን ያለ ነው የ110 ሚሊዮን ህዝብ ሀገር የአንድ ቡድን ስራ አይደለም። ሀገሪቷ ከሀገር ውጭም ውስጥም የተማሩ ሰዎች የተለያዩ የመንግስት ተቋማት ውስጥ ሊሳተፉ የሚችሉ ከተቃዋሚዎችም ከተቃዋሚዎች ውጭም አሉ። ተስማምተ እነዚህን ወደ ስራ ማሰማራት ነው።
ጽንፍና ጽንፍ ላይ ያሉ የፖለቲካ ምልከታዎችን አስታራቂ በሚሹ ፍላጎቶችና ትርክቶች መሀል የቆሙ ፖለቲከኞችን እና የፖለቲካ ድርጅቶችን አንድ ለማድረግ ይከብዳል። ቢቻል እንኳ አሁንም በሀገርና በህዝብ ላይ የሚከሰተው አደጋ የከፋ ነው የሚሉ አልጠፉም። ፕሮፌሰር በየነ
እኔ ልምዴ ያለፈ 8-9 ዓመት የኢትዮጵያን ፖለቲካ ኃይሎችን አሰባስቦ አስማምቶ የዚህ አይነት ኃላፊነት ያለው ጠንካራ መንግስት መፍጠር የምንችል እንዳልሆን ነው የማውቀው። በአንድ ተንቀጽ እንኳን መስማማት አስቸጋሪ የሆነ አንዱ ወደዚያ ይጎትታል ሌላው። እንግዲህ የፖለቲካ ጽንፎቹ ኢትዮጵያ ውስጥ በጣም ሰፊ ናቸው። ፍላጎቶቹ አሁንም መገንጠል የተጠበቁ አንዳንድ ጊዜ ያችን በአባል ለዘብ ያደረጓታል፣ ግን የሆነ ሰው ጊዜ ስትመጣ ደግሞ ብቅ ትላለች። ይሄ ሁሉ ባለበት ሀገር የሀገራችንን እድል ሽግግር መንግስት ምን በሚባለው ውስጥ በአሁኑ በፈተና የምናስቀምጥበት ህገ መንግስታዊ መሰረት የለም። ይህንን የሚሉ ፓርቲዎች ሁሉ በዚህ መንግስቱ መሰረት እንንቀሳቀሳለን ብለው ሀገር የገቡ ናቸው ወይም ቀድሞም እዚህ የነበሩ ናቸው።
ካለፈው ስህተት መማር አገርን መታደግ ነው ይላሉ አቶ አውግቸው። በበኩላቸው
ልዩነትን ለሚያከብር ለኢትዮጵያ አንድነት ለዛ አንድነትን ተጋለን የሚል ሀይል በአሁኑ ሰዓት ገዥውን መንግስት እንደምንም ብሎ ከነ ችግሩ የማጠናገርና ጥገናዊ ነገር የማድረግ የመተባበር እ የመፎካከር ሰዓት ሊሆን አይገባም።
ከዚህ በተጨማሪ መንግስት የተፎካካሪዎችን እውቀት ግብአት በማድረግ ብዙሃኑ የተስማሙበት አቅጣጫ እንዲተገበር በማድረግ አገር የማዳን ስራ መስራት አለበት ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብም ላይ አለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። ወደ ተከታዩ ዘገባ ላሻግራችሁ። ኢትዮጵያውያን በጅቡቲ ኢትዮጵያና ጅቡቲ የነጻ ቪዛ ስምምነት ቢኖራቸውም ጅቡቲ ውስጥ ለብዙ ዓመታት የኖሩ ኢትዮጵያውያን ፍቃድ ለማግኘት ብዙ ደጅ እንደሚጠኑ ይናገራሉ። በጅቡቲ በኩል የኢትዮጵያን ወጪና ንግድ የሚያጓጉዙ ማህበራትም በትራንስፖርት ሚኒስቴር ላይ ቅሬታ አቅርበዋል። ናይሮቢ የሚገኘው ሪፖርተራችን ገልሞ ዳዊት ዝርዝሩን ይዟል።
የኢትዮጵያ ማህበረሰብ ተወካይ ለአሜሪካ ድምጽ እንደተናገሩት በምስራቅ ኢትዮጵያን በምታዋስነው ጅቡቲ እስከ 200,000 ኢትዮጵያውያን ይገኛሉ። ከነዚህ ውስጥ ብዙዎቹ በስደተኝነት ተመዝግበው የሚኖሩ መሆናቸው ሌሎች ደግሞ ሀገሪቷን እንደመተላለፊያ በመጠቀም ወደ ሌላ ሀገር ለመኮብለል ለጊዜያዊ የሚኖሩ ሲሆኑ ሶስተኞቹ ደግሞ በህጋዊነት ተመዝግበው በተለያዩ ስራ ተሰማርተው ያሉ ናቸው። ከትውልድ ሀገር ኮብልለው መኖር አዳጋች መሆኑ እንዳለ ሆኖ እነኚህ ኢትዮጵያውያን በአገሩ ሲኖሩ ሌላ ተደራቢ ችግር እንዳሉባቸው ለአሜሪካ ድምጽ ይናገራሉ። በመጀመሪያ በጅቡቲ በህጋዊነት ተመዝግበው የሚኖሩት ኢትዮጵያውያን ጅቡቲና ኢትዮጵያ የቪዛ ስምምነት ቢኖራቸውም ለመኖሪያ እንዲሁም ለስራ ፍቃድ ብዙ እንጠየቃለን ይላሉ። ሰለሞን ታደለ በጅቡቲ የሚኖር ኢትዮጵያዊ ነው።
በዋናነት ለሁለት ነው ለሶስት ከፍለውታል በገቢው ብለው ማለት ነው። ለመርህ ደረጃ ነው ሲተገበር ግን አንድ ላይ ነው የሚደምረው ነው የሚያስከፍሉት። ለምሳሌ የመኖሪያ ፍቃድ 30,000 ይለዋል። የስራ ፍቃድ ለዝቅተኛ ገቢ ላላቸው 50,000 ፍራንክ በፍራንክ ነው ማወራ እና 100,000 ፍራንክ እና 200,000 አሁን እነዚህ 200,000 ፍራንክ 100,000 ፍራንክ እና 50,000 ከፍተኛ ገቢ ላላቸው 200,000 100,000 እና 50,000 ብለውታል። 30,000 ለሁሉም ላይ የሚደመር ነች። ስለዚህ 230,000 ለከፍተኛ ይሆናል ማለት ነው። መካከለኛ 130,000 ዝቅተኛ ገቢ ላላቸው 80,000 ይሆናል ማለት ነው። 30,000 ሲደመር አሁን ግን ይህንን ነጥለህ ለመኖሪያ እኔ ስራ ማዘራው እና መኖሪያ ፍቃድ ብቻ ነው የምፈልገው ማለት አትችልም። ሁሉንም አንድ ላይ ነው የምትከተው። እነሱ ይሄ ለመከራከሪያ ነው እንዲሆናቸው ነው እንደዚህ ያደረጉት። ምክንያቱም እዛ መኖር ከቻልክ የመኖር ፍቃድ ከተሰጠ ሳትሰራ አትኖርም ነው። ስለዚህ የሆነ ነገር ትሰራለህ። ስለዚህ ለስራም ደግሞ መገበር አለብህ ነው። ለምትሰራው እዛ የኛ ሜዳው ላይ ለምትሰራበት ቦታ ስራ ግብር መክፈል አለብህ ነው። ሁለት ሰላሳ ሺህ ነው የሚከፍለው አብዛኛው።
ሰለሞን እንደሚል ከሆነ በሀገሩ የሚኖር አንድ ኢትዮጵያዊ ትልቅ የሚባለው ህጋዊ ፍቃድ ለማግኘት እስከ 44,000 የኢትዮጵያ ብር እንዲከፍል በጅቡቲ መንግስት ይጠየቃል ማለት ነው። ይህን ፍቃድ ለማግኘት ግን ሁሉም ሰው አቅም የለውም። ስለዚህ ሌሎች ህጋዊ ያሉን አካሄዶችን ለመከተል ይገደዳሉ ይላል ሰለሞን።
መንግስት አለን ብሎ በመንግስት መተማመን ሳይሆን ያለው ቶሎ ብሎ ማህበረሰቡ ጋር ተዋህዶ ቋንቋውንና ባህሉን እምነቱን ተዛምዶ እዚህ ሀገር ከህጋዊ ይልቅ ጉሳ አካሄድን መከተል ነው የሚመርጠው። ስለዚህ ወደዚህኛው ነው የምትሄደው እና አብዛኛው ሰው በእንደዚህ አይነት መንገድ ነው የሚከተለው። እንደገና ደግሞ በተለይ በዚህ ሁለት ዓመት ውስጥ አብዛኛው አሁን ያለው መኖሪያ ፍቃድ ኤክስፐርድ ያደረገ ነው ማለት መንግስት እነዚህ ህገወጦች ላይ እርምጃ ወስዳለሁ ብሎ ማሻሻያ ያደረገ ያልኩ በኋላ አብዛኛው ኤክስፐርድ ያደረገ ነው። ካርጁር ማሻሻያ ይሄ መኖሪያ ፍቃዱን ካርጁር ነው የሚል እዚህ በቃ አብዛኛው አሁን ከተማ ውስጥ ላይ አላደሰም። ያደሱትም ደግሞ የነገርኩ ተቋማት ብቻ ናቸው። እዚህ አሁን ወደ 105 የሚሆኑ ትራንስፖርት ማህበራት አሉ የሀገሪቱን ኢምፖርት ኤክስፖርት የሚያጓጉዙ ይህ ወረቀት ከሌላቸው ሀገሪቱ እዚህ ጅቡቲ ውስጥ ያሉ ፍሪ ዞኖች አሉ፣ ደረቅ ወደብ አሉ፣ እንደገና ወደቦች አሉ፣ ኤርፖርቶች አሉ። እነዚህ ውስጥ ለመግባት መጀመሪያ እነዚህን ወረቀት ማግኘት አለበት። ሀገሪቱ ውስጥ እየተዘዋወርክ እነዚህ ትራንስፖርተሮች የሚሰጥ ፈቃድ አለ። የሹፌሮች በተለያዩ መንገድ እክል ሲያጋጥማቸው፣ መኪናቸው አደጋ ሲደርስባቸው፣ ወይም እንደዚህ የሚያስቸግሩ ፖሊስ ኃይሎች ጀንደርመሪዎች የሚባሉ ማለት ፌደራል ፖሊሶች የዚህ ሀገር ችግር ሲፈጥሩ እየተዘዋወሩ ችግሩን ለመፍታት ሲጥሩ ይህን ለማድረግ የሚያስችል ወረቀት ፍቃድ የሚሰጣቸው አሉ። ያን ለማግኘት መጀመሪያ ይሄ መኖሪያ ፍቃድ ያስፈልጋቸዋል። ስለዚህ የሁሉ ነገር መነሻ ይሄ ስለሆነ ሁሉ ነገር ታጥሮባቸው አሁን አብዛኛው ሰው የለውም። ይሄ ችግር ያመጣ ነው። ስለዚህ ችግሩ መፍትሄ ሲፈታ ወደ ቤት ነው የምትሄደው። ያው ህገወጡ መንገድ ምንድነው? ያው በገንዘብ ኃይል ነው የምትሄደው። በገንዘብ ኃይል ነው የምትሄደው። በየሄድክበቱ የሻይ እየተሰጠ የጉርሻ ያጎረስክ በቃ ነው የምትሄደው። አዎ በጣም አስቸጋሪ ነው። በቃ አሁን የተለመደ መደበኛ ኒው ኖርማል ሆኗል። ህጋዊ የሆነ ህገወጥ አካሄድ ማለት ነው።
ሰለሞን በመጨረሻ ሀሳቡን ሲያጠቃልል እኛ በጅቡቲ ያለን መብት ኢትዮጵያ ውስጥ ያሉ ጅቡቲያውያን ካላቸው ጋር ስመዛዘን ሁኔታዎች ለጅቡቲያውያኑ ያደሉ ናቸው ይላል።
የሁለቱ ሀገራት የሁለትዮሽ ስምምነት ብዙ ጊዜ ለጅቡቲ ያደላ ነው ማለት ከኔ እይታ ነው። ከኛ ከሲቪሊያን እይታ መሪዎቻችን እንዴት አይተውት እንደተዋዋሉ እርግጠኛ ባልሆንም ማለት ነው። ለምሳሌ ይህን ያልኩበት ምክንያት ጅቡቲ ዜጎች ወደ ኢትዮጵያ ሲሄዱ ያለምንም የቪዛ ጥየቃ ያለምንም ውጣ ውረድ በቀጥታ ይሄዳሉ። እንዲሁም የጤና ምርመራ ሁሉ አይጠየቁም፣ ቀጥታ ይገባሉ። ቦርደር ላይ ብቻ ቼክ እየተደረጉ ወደ ምዕራባዊ ዓለም መሄድ ይከብዳል። እንደውም ወደ ጅቡቲ ለመምጣት ከማ ከማሰብ ማለት ነው። በጣም ጥብቅ ነው ማለት እንደ በጣም እንዳደገ ሀገራት በከፍተኛ ቁጥጥር ነው የሚደረገው ኢትዮጵያ ነች ወደዚህ ሀገር ለመምጣት እና ወይ ነጋዴ በመምሰል ድንበር ተሻጋሪ ነጋዴዎች ይባላሉ የጥቃቅን ነጋዴዎች በመምሰል ወይም በዚህ ውስጥ እንትኖችን በማውጣት በተለያየ መንገድ ነው የሚገባው ማለት ያልሆንከውን ሆንክ ብለህ ማለት ነው። ይህን ያልቻለ ደግሞ ወደ ምን ይሄዳል? ያው በተለያየ መንገድ በነዚህ በአስኮብላዮች በሮት መንገድም ይሞክረዋል እና እዚህ ላይ አሁን በተለይ በጣም ያደላ ነው ያልኩ አሁን የኛ ሀገር ወደ ለአንድ ወር ወደ 2,000 ምናምን ቪዛ ይጠየቃል። የፈለጉትን ያክል ቆይታ ቪዛ አይጠየቁም። በቃ ፓስፖርት ብቻ ያሳያል ማለት ብቻ ነው ያለ እንትን ያላቸው እንትን ይሄ አለ።
ጅቡቲ የኢትዮጵያ ገቢና ወጪ ንግድ የሚተላለፍባት ወሳኝ የኢትዮጵያ ወዳጅ ነች። ለምሳሌ በ2018 ብቻ 95% የሚሆነው የኢትዮጵያ የውጭ ንግድ በጅቡቲ በኩል ተፈጽሟል። ለዚህም ኢትዮጵያ ለጅቡቲ 2 ቢሊዮን ዶላር ገደማ ወጪ ማድረጓን ያኔ በጅቡቲ የኢትዮጵያ አምባሳደር ሻሚቦ ማዴቦ ለመንግስት መገናኛ ብዙሃን ይፋ አድርገው ነበር። ይህንን የኢትዮጵያ ገቢና ወጪ ንግድ የሚያስፈጽሙ በመቶዎች የሚቆጠሩ የኢትዮጵያ የመጓጓዣ ማህበራት አሉ። በመጓጓዣ ሚኒስቴር ቁጥጥርና ድጋፍ የሚደረግላቸው እነኚህ ማህበራት ለሀገር ውስጥ ፍጆታ የሚሆኑ ሸቀጦችን የሚያጓጉዙ፣ የሀገር ውስጥ ምርትንም ወደ ውጪ የሚያጓጉዙ ናቸው። የኢትዮጵያ መጓጓዣ ሚኒስቴር በጅቡቲ ኢትዮጵያ የመጓጓዣ ማህበራት ጉዳዮች የሚያስፈጽም ቅርንጫፍ ቢሮም አለው። የሀገርን ገቢና ወጪ ንግድ የሚያጓጉዙ እነኚህ ማህበራት ተግባራቸውን ሲያከናውኑ ታዲያ የተለያየ ችግሮች እንደሚገጥሟቸው ይናገራሉ። አንደኛው የመጓጓዣ ማህበራት ተወካዮች የሚናገሩት በጅቡቲ የመጓጓዣ ማህበራት የመኪና ተርሚናል ጠባቂ ጋር ስላላቸው ስምምነት ነው። አንድ ስማቸው እንዲጠቀስ ያልፈለጉ የመጓጓዣ ማህበር ተወካይ እንደተናገሩት ከዚህ በፊት ባለው ስምምነት የተርሚናሉ ጥበቃና ሌሎች ተጓዳኝ ስራዎች ለጅቡቲ ዜጋ ተሰጥቷል። ቢሆንም ግን ይህ ስምምነት ጊዜው በማለፉ ማህበራት ከተርሚናል ጠባቂዎች ሊያገኙ የሚገባቸውን ከለላና አገልግሎት እያገኙ አይደለም ይላሉ።
አሁን የሚያርፉበት ተርሚናል ቦታዎች አሉ። የመኪና ማቆሚያ ተርሚናል ማለት ነው። ያ መኪና ማቆሚያ ተርሚናል ለአንድ ጅቡቲያን በውክልና ተሰጥቷል። ያ ግለሰብ 2005 በኋላ ኮንትራቱ ተቋርጧል፣ አልተፈረመም። ያ ተርሚናሉን የያዘው ሰውዬ ለ20 ምናምን አመት ከኢትዮጵያ መገኘው ጥቅም እንጂ ችግራቸውን እየፈታ አይደለም። ጅቡቲ የሚገኘው የኢትዮጵያ ፌደራል ትራንስፖርት ባለስልጣን ይሄን ጉዳይ ስንነግረው እኛን ሀገርን ከመወከል ይልቅ ግለሰቡን ወክሎ ብዙን ጊዜ ደብዳቤ በመጻፍ አዲስ አበባ ካለው የሱ ኮኔክሽን ጋር እኛን በማፈራራት በየድርጅታችን ቢሮ በመሄድ ይሄንን ነገር አስቆሙ፣ የሚያደርጉትን ነገር አስቆሙ በማለት በአፈራራት ደረጃ ላይ ደርሷል። ይህንን በተመለከተ በአንድ ወቅት በፈረንጆች 23/1/2020 ላይ ከአዲስ አበባ ከፌዴራል መንገድ ትራንስፖርት 2 ግለሰቦች መጥተው ነበረ። ይህንን ጉዳይ ለሳቸው አስረድተናል። እንዳውም የፌዴራል መንገድ ትራንስፖርት ተወካዩ ኢትዮጵያን ከመጥቀም ይልቅ የለግል ጥቅም ያደረ ነው በሚል አስረድተን በዝን አድርገናል።
እኚህ የአንድ የመጓጓዣ ማህበር ተወካይ የተርሚናሉ ጠባቂ ፍቃድ አለመታደስና የኢትዮጵያ የመጓጓዣ ቢሮ ተወካዮች በአክባቡ ስራቸውን አለመከናወን ብዙ እክሎች የሚያስከትሉ ናቸው ይላሉ። ምሳሌ በማንሳትም ሲያስረዱ በአሽከርካሪዎች ላይ አደጋ ቢደርስ ቶሎ አለመድረስ ዋነኛው ነው ብለዋል።
መጀመሪያ ሹፌሮቻችን ለእኛ ሲነግሩ ለፌደራል መንገድ ትራንስፖርት ተወካዩ ነው መንገድ ያለብን። እሱ ግን አቅም የለውም፣ አያደርገውም።
ፌደራል ትራንስፖርት ተወካዮች ኃላፊዎችን ለመስራት አይቻልም። ምክንያቱም ሮጠው አይመጡልህም። ለምስ ችግር እንኳን ካለ ፎቶ አንሳው፣ የሚደበድብ አቃብ ካለ በቪዲዮ ቅረጸው ይላል። እንዴት አንድ ሉዓላዊ ሀገር ወታደር በቪዲዮ ትቀርጻለህ? ይሄ ክልክል ነው። መጥቶ ስለ ሁኔታው ከአንተ ጎን ሆኖ ያንን ነገር ማስፈጸም ነው መቻል አለበት። በዚህ ላይ ክቡር አምባሳደር አብዱላዚዝ አሁን አመት ከሁለት ወራቸው አካባቢ ነው ያለውን ችግር ለመፍታት ብዙ እየጣሩ ያሉ ይመስለኛል።
በሶስተኛ በጅቡቲ ያሉ ኢትዮጵያን የተናገሩት በሀገሩ ለበርካታ አመታት ስለኖሩት የኢትዮጵያ ስደተኞች ነው። ስደተኞች በተለይ የኮሮና ወረርሽኝን ተከትሎ የጅቡቲ መንግስት በወሰደው እርምጃ ብዙ ሰው ለምግብ እጥረት ተጋልጠዋል ብለዋል። በጅቡቲ የኢትዮጵያ ስደተኞች ተወካይ አቶ አብዱራህማን በጅቡቲ የኢትዮጵያ ኤምባሲ የተቸገሩትን ለመርዳት ቢጠርም የተረጂዎች ቁጥር ከፍተኛ መሆኑና የስደተኞች ከሰብአዊ መብት ድጋፍ ሰጪ ድርጅቶች ድጋፍ አለማግኘት ነገሩን አባብሶታል ብለዋል። በጅቡቲ በስደተኝነት የሚኖሩ ኢትዮጵያውያን ወደ አገር ለመመለስ ፈቃደኛ አይደሉም ወይ ተብሎ ተጠይቀው ቀጣዩን መልሰዋል። ተወካዩ
ያው ለኢትዮጵያ ኤምባሲም ጠይቀናል። ኢትዮጵያ ኤምባሲም እንደጠየቅነው ጠይቆልናል። እሺ ተብሎ በኋላ ያ ነገር ተዘወረና ሌላ ነው ተቀየረ። ወደ ሀገር እኛ ለብዙ ጊዜ መቋቋሚያ ተሰጥቶልን አንድ ቦታ ሰፍረን ራሳችን ከቻልን በኋላ እንደዚህ ተውን ተብለን ነበረ። ይህንን ለኤምባሲም አደርሰን ኤምባሲም እንደዚህ ጄኔቫ ከሽንስ ጋር ተስማምቶ ኦኬ ተብሎ ይሄ ነገር ትንሽ ቆይቶ ተቀየረ። ትንሽ ገንዘብ ነው የምንሰጣቸው። ለአንድ ሰው $300 ነው ምናምን ነው የምንሰጣቸው። ከላስ ከዚያ ወደ ሀገር ትገባለህ እዛ ሆነው እንትን ትበተናለህ የሚባል ነገር ነው ተሰጠን። እኛ አልተቀበልንም ይህንን።
በጅቡቲ ያለው ኢትዮጵያን ስላነሱት ውስብስብ ችግሮች ለሚመለከታቸው አካላት ጥያቄያቸውን አቅርበናል። በመጀመሪያ በመጓጓዣ ማብራት ለተነሳው ጥያቄ በጅቡቲ የኢትዮጵያ የመጓጓዣ ሚኒስቴር ተወካይ ቢሮ ምክትል ኃላፊ የሆኑት አቶ ረጃ ሸናፊ የሚከተለውን ምላሽ ሰጥተዋል።
ለኛ ሰጠን ተግባርና ኃላፊነት መረጃዎች ባላደራጅ ተፈጥሮ ተግባራቶችን ባልፈጽም አሁን ተግባርና ኃላፊነት አለ። ቡድንና በቡድን ደረጃ የሚከናወናል። ለኛ የሰጠ ተግባርና ኃላፊነት በተግባርና ኃላፊነታችን ነው እንጂ መልስን ሰጠን የምንጠየቀው የምንችለው ከኛ ስትራቴጂካል በሆነ ጉዳዮች ላይ መስሪያ ቤቱ የእኛ መስሪያ ቤት የትራንስፖርት ማህበራት ላይ ያሉትን የሚሰበስብ ቅሬታቸውን የሚቀበል የሚፈታ አዲስ አበባ ነው። እዚህ ያሉት የትራንስፖርት ማህበራት ተወካዮች ልክ እንደኛ ከመርከብ ላይ ጭነት እየጫኑ ወደ እንትን የሚልኩላቸው ቅሬታ ካለባቸው በትራንስፖርት ባለስልጣን ባስቀመጠው አካል ላይ ቅሬታ ካለባቸው እዚህ ያሉ የትራንስፖርት ማህበር ተወካዮች ለማህበራቸው አሳውቀው በትራንስፖርት ባለስልጣን ተወያይተው የሚሰራው።
ምክትል ኃላፊው የመጓጓዣ ማህበራት በተርሚናል ጠባቂዎች በተገቢው እየተገለገልን አይደለም ላሉት በማህበራት የተነሳውን ቅሬታ አዲስ አበባ ካለው ከኢትዮጵያ የትራንስፖርት ባለስልጣን ቢሮ ምላሽ ለማግኘት ሙከራ አድርገን ነበር። የባለስልጣን መስሪያ ቤቱ ኃላፊዎች ስለ ጉዳዩ መልስ ለመስጠት ፍቃደኛ አይደለንም ብለዋል። ሌላው በጅቡቲ ያሉት ኢትዮጵያን የሥራና የመኖሪያ ፍቃድ በማግኘት ላይ ያላቸው ቅሬታ ነው። ጅቡቲና ኢትዮጵያ የቪዛ ስምምነት ተፈራረሙት የኃይለ ሥላሴ ዘመን መሆኑ ይነገራል። ስለዚህ ስምምነት በድሬዳዋ ያለው የኢትዮጵያ ኢሚግሬሽንና ዜግነት ጉዳይ ቅርንጫፍ ቢሮ እንዲሁም አዲስ አበባ ካለው መስሪያ ቤት ምላሽ ለማግኘት ጠይቀን ነበር። ነገር ግን በጅቡቲ ያለው የኢትዮጵያ ኤምባሲን ጨምሮ የሁለቱ የኢሚግሬሽን ቢሮ ኃላፊዎች በተጠቀሰው ጉዳይ ላይ ምላሽ ለመስጠት ፍቃደኛ አልሆኑም። ነገር ግን ኢትዮጵያውያን ወደ ጅቡቲ ሲሄዱ ምን ማሟላት እንደሚገባቸው፣ ጅቡቲያውያንም ወደ ኢትዮጵያ ሲመጡ ምን መስፈርት እንደሚጠየቁ በጅቡቲ ነዋሪ የሆኑ ዘመዶች ያሉት አንድ የድሬዳዋ ከተማ ነዋሪን ጠይቄ ነበር።
እንደ ማንኛውም የውጭ ዜጋ ቪዛ ተደርጎላቸው ክትባታቸውን ይዘው መጥተው የጤና ሁኔታቸው ተመርምሮ ምናምን የሚመጡት እንደ ማንኛውም የውጭ ዜጋ ግን ፔመንቱ ነው የሌለው። ያቺ ብቻ ነች ለየት የምታደርገው ማለት ነው። ሲፈልጉ ቆይ 3 ዓመት ምናምን ቆይተው የሚሄዱበት ጊዜም አለ።
ይህ የድሬዳዋ ነዋሪ ግን ዘመዶቹን ለመጠየቅ ወደ ጅቡቲ ሲሄድ ክፍያ እንደሚጠየቅ ያብራራል።
አሁን የኢትዮጵያ ፓስፖርት ነው ያለኝ። የቪዛ ክፍያ እዚህ ኢሚግሬሽን ላይ ከፍላለሁ። ክትባት አለ። ማንኛውም ያው ወደ አንድ ሀገር ከአንድ ሀገር ወደ አንድ ሀገር ሲካሄድ የሚወሰደው ክትባት ማለት ነው። እኔ አሁን አብዛኛውን ጊዜ 2 ወር 1 ወር አንዳንድ ጊዜ 20 ቀን 30 ቀን ወይ 25 ቀን ምናምን የምቆይበት ጊዜ ነው። ብዙ የጅቡቲ ቪዛ ሲከፈል በጣም ውድ ነበር። 3500 ብር ነበር ለሶስት ወር የሚመታለ። አሁን ላይ ግን የሶስት ወር 800 ብር ምናምን ሆኗል፣ ተሻሽሏል።
ኢትዮጵያ በኃይለ ሥላሴ ጊዜ የተፈረመ ሌላ የነጻ ቪዛ ስምምነት ከኬንያ ጋርም አላት። አድማጮቻችን ስለ ጉዳዩ ከኢትዮጵያ ኢሚግሬሽንና ዜግነት ጉዳይ መስሪያ ቤት ምላሽ እንዳገኘን እናቀርብላቸዋለን። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ክቡራትና ክቡራን በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ነው ስርጭታችንን እየተከታተላችሁ ያላችሁት። ተከታዩ የሙዚቃ ቃና ነው። አዘጋጅና አቅራቢው ደሳለኝ መኮንን ከነ ዝግጅቱ ነው ቀርቧል።
It is your world, Jennifer Hudson and R. Kelly.
Thank you.
have the world made right in the palms of your hands. Oh, oh, just tell me what to do. Oh, make your life a better life for you. Anything your heart desires, babe. See, I am born to make it happen, babe. All you gotta do, sweet love, point to it, baby, it belongs to you. If it's money you want, it's nothing. Wanna pay your bills, buy your nice things, it's nothing. Shop is free, it's nothing.
ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቀናን ማጮች እንደምን ሰነበታችሁ እንደምን አመሻችሁ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ካንገቴ ጎምበስ ብያለሁ ከጀነፈር ሃድሰን አልበም H01 በተሰኘው ዜማ ነው የምሽት ፕሮግራማችንን የጀመርነው አርኬሊ ነው አብሯት የተጫወተው ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ የአሪያና ግራንዴ የሌዲ ጋጋ የክሪስ ብራውን የጀነፈር ሎፔዝ በዛሬው ፕሮግራም ላጫውታቸው ስቱዲዮ ይያቸው ከገባሁት ምርጥ ዜማዎች መካከል ጥቂቶቹ ናቸው የተከበራችሁ ሙዚቃ ካራማጮች በቀጥታ ወደ ሙዚቃዎቹ ልሰዳችሁና ቀጥለን የምናደምጣው ዜማ Break Free ይባላል ድምጻዊ አሪያና ግራንዴ የአሪያና ግራንዴን ብሬክ ፍሪ የተሰኘውን ዜማ ነበር ያደመጥነው። አሪያና ግራንዴ በአሁኑ ሰዓት ተደናቂ የሆኑ ከመጡ ወጣት ድምፃውያን መካከል አንዷ ነች። ከሙዚቃው በተጨማሪም በፊልም ትወናም ተደናቂነትን እያገኘች ነው። የ24 ዓመቷ ኤጂ አዜላ ልክ እንደ አሪያና ግራንዴ በቅርቡ ወደ ሙዚቃው ዓለም ብቅ ያለች ወጣት ነች። ተደናቂነትን ከማትረፏ የተነሳ በርካታ ድምፃውያን አዳዲስ የሚያወጧቸውን ነጠላ ዜማዎች አብራቸው እንድትጫወት ይጋብዟታል። ጀነፈር ሎፔዝ ቦሬ ብላ ባወጣችው ነጠላ ዜማዋ ላይ ኤጂ አጅባታለች። እነሆ ቦሬ የተሰኘው የጀነፈር ሎፔዝ ዜማ። ጀነፈር ሎፔዝ ከኤጊ አዜላ ጋር በመሆን የተጫወተችውን ቦሬ የተሰኘውን አዲስ የዳንስ ዜማ ነበር ያደመጥነው። በርካታ የጀነፈር አድናቂዎቿ ዜማውን ከዳንሷ ጋር ወደውላታል። ከአድናቂዎቿ መካከል የቀድሞ ፍቅረኛዋ ፓፍዳዲ ይገኝበታል። እንደዚች ካለች ቆንጆ ሴት ጋር ፍቅረኛዋ የነበርኩ በመሆኔ እድለኛ እንደሆንኩኝ እቆጥረዋለሁ። እስካሁን ድረስ ከማደንቃቸው ሴቶች የበላይነቱን ይዛለች። በፍቅር አብረን በነበርንበት ጊዜ ጥሩ ጊዜ አሳልፈናል። አሁን ደግሞ ቀንደኛ አድናቂዋ ነኝ ሲል ፓፍዳዲ አክሰስ ሃሎዊድ ከተሰኘ የቴሌቪዥን ፕሮግራም ጋር ባደረገው ቃለ ምልልስ ተሰምቷል። ኦ ሌዲ ጋጋ ከታዋቂው የጃዝ ሙዚቀኛ ከቶኒ ቤነት ጋር በመተባበር Anything Goes የተሰኘውን ዜማቸውን ላሰማችሁ። Anything Goes, ቶኒ ቤነት እና Lady Gaga.
In olden days, a glimpse of stocking was looked down as something shocking. Now heaven knows anything goes.
Good authors too, who once knew better words, now only use four-letter words, writing prose. Anything goes. The world has gone mad today, and good's bad today.
And it's night today.
Most guys today, the woman prize today,
are just silly gigolos.
And though I'm not a great romancer,
I know you're bound to answer
when we propose.
Anything goes, Lady Gaga and Tony Bennett. Lady Gaga and Tony Bennett and ቀን ምሽት በአንድ የሙዚቃ ዝግጅት ላይ ለመጀመሪያ ጊዜ ይገናኛሉ። ቶኒ ቤነት ለምን ከኔ ጋር አብረን የጃዝ አልበም አናወጣህም ይላታል። ሌዲ ጋጋም ሳታቅማማ የቶኒ ቤነትን ጥያቄ በደስታ ተቀበላለች። ይኸው ቺክ ቱ ቺክ የተሰኘ ተወዳጅ አልበም ለማውጣት ችለዋል። የተከበራቸው ሙዚቃ አድማጮች እስቲ ከዚሁ አልበም ውስጥ በመቀጠል The Lady in the Tramp የተሰኘውን ዜማቸውን እናድምጥ።
Hungry for dinner at 8.
I'm starving.
She loves the theater, but she never comes late.
I never bother with people that I hate. That's why this chick is a tramp.
She does it like crap games with barons and earls.
Won't go to Harlem in diamonds and
without care.
Oh, I'm so broke.
It's oak.
I hate California. It's crowded and damp.
That's why the lady is a tramp.
Sometimes I go to Coney Island.
Oh, the beach is divine.
And I love the Yankees.
Cheetah's just fine.
I follow Rogers and Hart.
She sings every line. That isn't a fake.
No fake. And I love to rowboat with you and your wife in Central Parkway.
She goes to the opera and stays wide awake.
Yes, I do. That's why this lady is a tramp.
She likes the green grass under her shoes.
What can I lose? 'Cause I got no dough.
Oh, no. That's why the lady is a tramp.
The Lady a Tramp የተሰኘውን የሌዲ ጋጋና የቶኒ ቤነትን ዜማ ነበር ያደመጥነው። ከሲሎ ግሪን ዜማዎች መካከል Forget You የተሰኘውን ዜማውን እጋብዛችኋለሁ። Forget you, it's a new year, CeeLo Green and Zemana Bari, I don't know.
Because you know I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass.
የተከበራችሁ ሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። በዚሁ ያደመጣችሁት ባላችሁት ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በኔ በኩል ቻው።
because you know I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass.
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሱ ታምሬ ነው። ያስተናገርኳችሁ ሰለሞን አባተ ነኝ። ራሳችሁን ከኮሮና ቫይረስ ጠብቁ። ሰላም ጤና ይስጥልኝ። በደህና አደሩ።